ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ መስከረም 29 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። አድማጮቻችን በመስራቅ ኢትዮጵያ ሐረር ወያኔ የዘራውን ዘረኝነት ምርቱን ሰብስቧል። በአካባቢው ያለው ውጥረት አሁንም እንደቀጠለ ነው። ህዝብ እርስ በርሱ እንደቀድሞው ተቻችሎ ተፋቅሮ እንዲኖር ዘረኛው ወያኔ ከመድረገጽ መጥፋት አለበት። በዛሬ ፕሮግራማችን ዘረኝነትን በሰፊው የዳሰስንበትና በሃማ ቱማ የቀረበውን የዘረኝነት ፖለቲካ ውድቀት የተረጋገጠ ነው በሚል ርዕስ ከዚህ ቀደም ቀርቦ የነበረውን ትንታኔ አሰምተን ክፍል አንድ ፕሮግራማችን ያበቃል። በቅድሚያ ዜና።
የወያኔ አገዛዝ ነባር አገልጋይና የምክር ቤቱ አፈ ጉባኤ የሆነው አባዱላ ገመዳ እሁድ መስከረም 28 ቀን ለሀገር ውስጥ ጋዜጠኞች በሰጠው መግለጫ ከሐላፊነቱ ለመልቀቅ መወሰኑን የሚገልጽ ደብዳቤ ለምክር ቤቱና ለፓርላማው አመራር አካል ያስገባ መሆኑን ገልጿል። ግለሰቡ የመልቀቂያ ደብዳቤውን አግብቻለሁ የሚል መልእክት ከማስተላለፉ በስተቀር ሐላፊነቱን ለመልቀቅ የገፋፉትን ምክንያቶች ዝርዝሩ አልገለጸም። ምክር ቤቱና ፓርቲው የመልቀቂያ ደብዳቤው መቀበላቸውን ከገለጹ በኋላ ለህዝብ ይፋ እንደሚደረግ ቃል ገብቶ የምክር ቤትና የፓርቲው አባል ሆኖ እንደሚቀጥል አሳውቋል። ይህ በእንዲህ እንዳለ የአባዱላ ቤተሰቦች አገዛዙ ለመኖሪያነት ከሰጣቸው ቤት እንዲወጡ የተደረጉ መሆኑም ተገልጿል። በዛሬ ዕለት ምክር ቤቱ ሲከፈት የምክር ቤቱ ፕሬዝዳንት ተብዬው የሙላቱ ተሾመ የመክፈቻ ንግግር ከመጠቀሱ በስተቀር ስለ አባዱላ መልቀቂያ ማቅረብ ያልተወሳ መሆኑን ለማወቅ ተችሏል። በደቡብና በደቡብ ምስራቅ ኢትዮጵያ በኦሮሞና በሶማሌዎች መካከል የሚደረገው ግጭት ግድያና ማፈናቀል አሁንም እየቀጠለ መሆኑን የወያኔ ባለስልጣኖች እያመኑ ይገኛሉ። የወያኔ ኮሙኒኬሽን ሚኒስተር እሁድ ለጋዜጠኞች በሰጠው መግለጫ አሁንም ግጭቱ ያልቀነሰ መሆኑን ጠቅሶ በተወሰነ ደረጃም የሰው ህይወት እየጠፋ ነው በማለት ገልጿል። የሁለቱ አካባቢዎች አስተዳደሮች በፌስቡክ እና በሶሻል ሚዲያዎች ላይ የሚያካሂዱት የእርስ በርስ ወንጀላዎች እየቀጠሉ ሲሆን ከሶማሌው ክልል ፕሬዝዳንት ቢሮ እየመነጨና የኦሮሞን ህዝብ በኢትዮጵያ ሶማሌ ላይ ጦርነት አውጇል በማለት ያስተላለፈው መልእክት ህዝብን ለአመጽ የሚያነሳሳ ከመሆኑም በላይ ከፌደራል ደንብና ህግ ውጪ ነው በማለት የወያኔ አገዛዝ ኮሙኒኬሽን ቢሮ መግለጫ ለመስጠት ተገድዷል። የወያኔ ባለስልጣኖች አተት ብለው የሚጠሩት የኮሌራ በሽታ በድሬዳዋ ከተማ የገባ መሆኑን የከተማዋ ባለስልጣኖች ለዜና ምንጮች ገልጸዋል። እስካሁን ድረስ 127 የሚሆኑ ዜጎች በዚሁ በሽታ መለከፋቸውን የገለጸ ሲሆን በአሁኑ ወቅት በተለያዩ ሆስፒታሎች በህክምና እየተረዱ መሆናቸውን ተናግረዋል። በሽታው ሊስፋፋ የቻለው ከመጸዳጃ ጉድለትና በከተማዋ ውስጥ ያሉትን ቆሻሻዎች በተገቢው መንገድ ማስወገድ ባለመቻሉ መሆኑን የህክምና ባለሙያዎች ይናገራሉ። ህጋዊ የመኖሪያ ፍቃድ ባለማግኘት ከሳውዲ አረቢያ ወደ ሀገራቸው የተመለሱ ዜጎች ኑሯቸው ከፍተኛ ስቃይ ውስጥ እንደሆነ ገልጸው በዛ አካባቢ ሊገጥማቸው የሚችለው ሁኔታ ከባድ ቢሆንም አሁንም ወደ ሳውዲ አረቢያ ለመሄድ የሚመርጡ መሆናቸውን ገልጸዋል። በሳውዲ አረቢያ ይኖራሉ ተብለው ከተገመቱት 400 ሺህ ኢትዮጵያውያን መካከል በፍቃደኝነት ተመለሱ የተባሉት ከ70 ሺህ የማይበልጡ ሲሆን ከነዚህም ውስጥ አብዛኞቹ በሚኖርበት የመጠለያ ካምፕ በስቃይ ከመኖር በስተቀር ምንም አይነት የወደፊት ተስፋ እንደሌላቸው የገለጹ ይገኛሉ። የሳውዲ መንግስትን ማስጠንቀቂያ ችላ በማለት የሚደርስባቸውን ለመቀበል ወስነው በሳውዲ አረቢያ የቀሩት ከ3000 በላይ የሚሆኑ ኢትዮጵያውያን ወደ ኢትዮጵያ ለመመለስ ያልፈለጉበት ዋናው ምክንያት በአምባገነን አገዛዝ ከመደቆስና በችጋር በስቃይ ከመኖር ለማምለጥ መሆኑ በተደጋጋሚ ተዘግቧል። እሁድ መስከረም 28 ቀን 2010 ዓመተ ምህረት በአሜሪካ ቺካጎ ከተማ ውስጥ በተደረገው የማራቶን ውድድር ቋጥሩነሽ ዲባባ ከሴቶች አንደኛ በመውጣት አሸናፊ ሆናለች። ጥሩነሽ ያሸናፊነቱን ቦታ ለማስመዝገብ የወሰደባት ጊዜ 2 ሰዓት ከ18 ደቂቃ ከ31 ሰከንድ ሲሆን ሁለተኛ ሆና የወጣችውን ኬንያ ተወላጅ በአንድ ደቂቃ ከ51 ሰከንድ ልዩነት ያሸነፈቻት መሆኑ ተገልጿል። ጥሩነሽና ከወንዶች አንደኛ የወጣው አሜሪካዊ ያንዳንዳቸው $100,000 ሽልማት ያገኙ መሆናቸውም ታውቋል። እውቁና ተወዳጁ የባህላዊ ዘፈን ድምጻዊና የሙዚቃ ደራሲ ሀብተ ሚካኤል ደምሴ በዛሬው ቀን ከጧቱ 4 ሰዓት ላይ በአበበ ቢቂላ ስቴዲዮም አካባቢ በደረሰበት የመኪና አደጋ ህይወቱ ያለፈ መሆኑ ታውቋል። ሀብተ ሚካኤል በርካታ ባህላዊ ዜማዎችን የተጫወተና የደረሰ ሲሆን ሙያውን በአገር ፍቅር ማህበር ከጀመረ ጀምሮ በሙዚቃ መስክ ላይ ተሰማርቶ ይገኝ ነበር። ለቤተሰቦቹ መጽናናትን እንመኛለን።
የዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። በኢትዮጵያ የኤችአይቪ ኤድስ በሽታ እንደገና ያገረሸ መሆኑ እየተነገረ ነው። የወያኔ አገዛዝ የኤችአይቪ ኤድስ መከላከያ መቆጣጠሪያ የተባለው ድርጅት ይፋ ባደረገው መረጃ የቫይረሱ ስርጭት 1.18 ከመቶ መሆኑንና በ2009 ዓመተ ምህረት በቫይረሱ የተያዙ ሰዎች ቁጥር ከ27000 በላይ እንደሆነ ገልጿል። በዓለም ጤና ድርጅት መለኪያ መሰረት የስርጭቱ መጠን ከአንድ ከመቶ በላይ ከሆነ የኤድስ ወረርሽኝ መከሰቱን የሚያረጋግጥ ሲሆን በኢትዮጵያ የተከሰተው ከአንድ ከመቶ በላይ በመሆኑ ሁኔታው አሳሳቢ ደረጃ ላይ መድረሱ ተገልጿል። በገጠር አካባቢ የሚኖሩና በአበባ እርሻ ቦታዎች የሚኖሩ ሴቶች 25 ከመቶ ያህል በበሽታው መለከፋቸው በጥናት የተደረሰበት መሆኑን ተቋሙ ገልጾ ጫት ቤቶች፣ ሺሻ ቤቶች እና የማሳጅ ቤቶች ቫይረሱ በከፍተኛ ደረጃ የሚተላለፍባቸው ቦታዎች እንደሆኑም ተነግሯል። በኬንያ ሰኞ የተቃዋሚ ኃይሎች ያካሄዱትን የተቃውሞ ሰልፍ ለመበተን በመኪና ላይ ሆኖ ሲተኩስ የነበረ ግለሰብ አንድ ሰው በጥይት ከመግደሉ በላይ ሁለት ሰዎችን በመኪናው ገጭቶ የገደላቸው መሆኑ ታውቋል። የተቃዋሚ ድርጅቶች መሪ ሚስተር ራይላ ኦዲንጋ የምርጫ ኮሚሽኑ እንዲሻሻል ለማድረግ አገር አቀፍ ጥሪ ማድረጋቸው የሚታወቅ ሲሆን የተካሄደው ሰልፍ ለጥሪው የተደረገ ምላሽ ነበር። ለዛሬ ያለን ዜና በዚሁ ይጠቃልላል። አድማጮቻችን በማስከተል የዘረኝነት ፖለቲካ ውድቀት የተረጋገጠ ነው በሚል ርዕስ በሃማ ቱማ የቀረበውን ጽሑፍ እናሰማለን። ሐቅን የሚክዱ አገርን ያጠፋሉ። ማወቅ እናውቃለን ብንናገር እናልቃለን ተብሏል። የነወያኔ ዘረኛ ፖለቲካ በአፍጢሙ ከተደፋ ውሎ አድሯል። ግና መዘዙ ብዙ ነው። ተማማ መስማሮች የተሞላ ያረመኔ ቦምብ ነው። ፍንዳታው ብዙ ጉዳት ሊያደርስ ይችላል። በቸልታም መታየት መያዝ የሌለበትም ለዚህ ነው።
ባለፈው ሰሞን የዩጎዝላቭ ሰርቦችንና የአገራችንን አማራዎች ሰቆቃና ስቃይ በማያያዝ አንድ ጽሑፍ በፈረንጆቹ ቋንቋ ባቀርብ ይህ ነው የማይባል ውርጅብኝ ከያቅጣጫው ተላከልኝ። ለካስ ብዙ ሰው ኢሜል የሚባለውን አድራሻዬን ያውቅ ኑሯል። ልደሰት ልደንግጥ። ከሁሉም የገረመኝ አንድ መልእክት ግን አንተ አማራ ነህ ወይስ አይደለህም? ካልሆንክ ደግሞ ስለ አማራው መከራ ለመጻፍ መብት የለህም የሚለው ነው። የጥንቱን አስታወሰኝ። በተማሪ ሰልፍ ጊዜ ያኔ በአጼው ዘመን ተይዘን ሰንደፋ ኮልፌ ስንወሰድ ዘር ወይም ጎሳ ብለው ፖሊሶች ሲጠይቁን ኢትዮጵያዊ ያልነውና አዎ ሰልፉ ላይ ተገኝተናል ነበርን ያልነው ለተጨማሪ ሳምንታት ታስረን ነበር። የወቅቱ የዩኒቨርሲቲው ፕሬዝዳንት ሟቹ ካሳ ወልደማርያም የተጠየቁትን ሁሉ ለፈፈው ሊፈቱ ያሉትን ያንየም ምህረት ከገጆች ጠያቂዎች ነበሩ ሊወስድ ሲመጣ ለቀሪዎቹ ዩኒቨርሲቲዋ በእናንተ ትኮራለች ያለውን አድረሳው። ነቅተን በቃን ባንልም አውቀናል ባልን ጊዜ ኢያፓ ከሆን በኋላ ደግሞ ለኛ ዘር ጎሳ ጥየቃ ጸያፍና አድሃሪም ነበር እስከዛሬም ነው። አገራችን ኢትዮጵያ እኛም ኢትዮጵያዊ ባዮች ነበርን አሁንም ነን። ጎሳዬ በልህሳው ነው ያለውን ጸሐፊ ያስታውሰናል። ተስፋ ገብረስላሴ ራሳቸውን ዘብሔረ ቡልጋ ሲሉም የቡልጋ ተወላጅ ነኝ ማለታቸው ነው ከሚል ሌላ የሰጠነው ትርጉም አልነበረም። የፖለቲካ ድንግልነታችን ሲያበቃም በዚህ የኤርትራ ጦርነት ጥያቄ በዚያ ሜጫ ቱለማ የዋቆጉቱ የባሌ አመጽ የኦጋዴን ጦርነት ወዘተ እያለ ጉባለብን ችግር በየፈርጆ ጢሰኝነትና ገባርነት በወልደትና ቋንቋ ሃይማኖት የተነሳ በደልና ልዩነት ሁሉ አለን እኮ አሉን። ተጨባጭ ሁኔታ እኛ ያልፈጠርነው ተጋፈጠን። የሰጎን ፖለቲካ ወይም የዛሬ ሀብታሞች በአገሪቷ ምንም ድህነት አላየንም ብለው እንደሚለፈፉት ሀቅን መካድ አልቻልንም። ለዚህ ሁሉ ችግር መፍትሄ ለመስጠትና ትግልን ለማስተባበር መነሳት ግድ ሆኖብን ስንነሳም ባንድ እንደ ኢትዮጵያዊ መደራጀትና መንቀሳቀስ ነበረብንና የግድ ለዚህ የብሔር ብሔረሰብ ጥያቄ ሊባል ለበቃው ችግር ምላሽ መስጠቱ አስፈላጊ ነበር። ተወልዶ አድጎ ጥርስ አውጥቶ የነበረን ችግር በጭራው ያዝንና ልንለቀውም የሚቻል አልነበረም። ትግሉ የሚፈቅድ አልነበረምና የኢትዮጵያም ጥቅም ምላሹን ስጡ ባይ ነበርና እኛ ስንታገል በዱር በገደሉ ያኔ በከተማው እነማን ነበሩ? ይህ ከላይ የሰፈረው በድጋሚ የተነገረና የተጻፈ ቢሆንም በዚህ እንደገና መነሳቱ ሁሉም ዜጋ የት ነበርኩ ምንስ አደረኩ ለሀገሬስ ታገልኩላት ወይ ብሎ መጠየቅ እንደሚገባው ዳግም ለመጠቆም ነው። ብዙዎች ኢያፓን ከወያኔ አዛምደው ሊተቹ ይከጅላቸዋል። ድርግና መሰሎቹ ይህን ማድረጋቸው የሚጠበቅ ነው። ሌሎች ግን በዚሁ ሐሰት ተጠልፈው ይህን ሲያሽካኩ ማዳመጡ አሰልቺ ሆኗል። ደርግ በኢያፓ ላይ ሲዘምት ድርጅቱን ስርዓት አልበኛ አናርኪስት በዚያውም የሲአይኤና የአረቦች ቅጥረኛ የተገንጣዮችና የሶማሊያ መንግስት ደጋፊ ብሎ አውግዞት ነበር። ደርግ ለስልጣኑ መዋደቅ ነበረበትና ኢያፓ ዝናቡን አቁሞ ድርግን አመጣብን ቢልም የሚፈረድበት አልነበረም። የጨነቀው ፋሽስታዊ ቡድን ነበርና ከሱም ጋር ያበሩት ቡድኖች የተሻለ ሊያስብሉትና ቀና ሊያስተምሩት ሊያርቁት አልቻሉም ወይም አልፈለጉም አልሞከሩም። አብረውት በጥፋት ጎዳና ተጉዘው ታሪክ የማይረሳውን ሽብር ወልደዋል። ያኔ ሁሉም ስምሪቱን ይግለጽ ስንልም ክስ ውንጀላ ሳይሆን በተለይ ኢያፓ ወያኔን አልታገለም ለተገንጣዮች ተገን ሆኗል ብለው በተገላቢጦሹ ክስ ደርዳሪዎች ዛሬም አሉና ያኔ እኛ ስንታገል የት ነበራችሁ ለመሆኑ ማለት የግድ ሆኖ ይገኛል። ኢህአፓ ወያኔ የተባለው ጉድ ገና በናቅፋ ሲወለድ ጀምሮ ተቃውሞታል። በ1967 ዓመተ ምህረት መርሃ ግብር ወይም ማኒፌስቶ የሚራውጥቶ የኢትዮጵያ ብሔረሰቦች ቅራኔ ዋና ነውና አብሮ መኖር አይችሉም፣ ተገንጥለን የትግራይ ህዝባዊ ሪፐብሊክን እንመሰርታለን ሲልም የተቃወመው ኢህአፓ ነው። ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ሲመል ሲገዘትም ዋሾ ብሎ የታገለው ኢህአፓ ነው። ያኔ በ1967 ዓመተ ምህረት በዚያ ቋሞ የተነሳ አባይ ኢትዮጵያ ትምክህተኛ ወዘተ ተብሎ በጠባቦች ሁሉ ተዘምቶበታል። በአረብ አገዛዞችም እንዲሁ። ታሪክ ነው፣ የማይካድ ታሪክ። ያኔ የት ነበርን ሁላችንም ብሎ መጠየቅ ደግሞ አስፈላጊና ተቃሚም ነው። የተባበሩ ንቦች ማርስ ይበሉ፣ የተለያዩ ዝንቦች በእበት ይወሰናሉ። የትግርኛ ተረት። ድርጅት እንደ ተከዜና አባይ የማግበሰብሰው የለም። ዘረኛው ወያኔ በላያችን ላይ የባጀው የበረከተው በራሳችንም ድክመት ጭምር መሆኑ የሚሳት አይደለም። ወያኔ ከላይ የተጠቀሰውን ምሳሌ የሰማውም የሚያውቀውም አይደለም። ማንነቱን የሚገልጠው በአሳፋሪና አሳዛኝ ደረጃ በጎጥ በብሔረሰብ ደረጃ እንጂ በኢትዮጵያዊነት አይደለም። ወያኔ ማለትም እብሪት ነውናም የናቅፋ ደደቢት ይዘቱን ቅንጣትም ሳይለውጥ ጠላት ብሎ የፈረጀውን ህዝብንና አገርን ለማዋረድ ቀን ተሌት ይባዝናል። ሞኝ ባያፍር የሞኝ ዘመድ ያፍር ተብሏልናም ወያኔ እና መለስ ለሀገር የሚበጁ ለመሰላቸው ሞኞች ዜጎች ማፈራችን አልቀረም። በ1967 ዓመተ ምህረት ወያኔ መርሃ ግብር ወይም ማኒፌስቶ የሚራውጥቶ የኢትዮጵያ ህዝብ አብሮ ሊኖር ከቶም አይችልምና መገነጣጠል አለበት ሲል ኢህአፓ ተቃውሞታል። ከዚያ ጊዜ እስከ አሁን ወያኔን ከመቃወምና ለሀገር ጠንቅ ነው ብሎ ከማውገዝ ከማጋለጥ ኢህአፓ አልተቆጠበም። ይህም የሆነበት ምክንያት ወያኔ በቃላት ለውጥና በውሸት አማኝ ቢሆንም ከልቡ ላይ ግን ያንን የጠባብነት ጥላሸት ማንሳት ያቃተው በመሆኑ ነው። በዘር ቆጠራ ያምናል። ዛሬ ሁሉም ዜጋ የሚያውቀው ሀቅ ይህ ነው። እነማን ባለስልጣኖች፣ ጀነራሎች፣ አዛዦች፣ ከበርቴዎች እንደሆኑና ከየቱም እንደመጡ የሚያውቀው ነው። 21 ዓመት አለፈ። ለዚህም ነው ዛሬ ይህን ሀቅ ክደው በኢትዮጵያ ዴሞክራሲ ሰፈነ፣ እኩልነት ተረጋገጠ፣ ዘር ሳይሆን ችሎታ የሰው መለኪያ ሆነ ብለው የሚጮሁት እበላባዮችና ባዳን በኢትዮጵያ ላይ በደል ፈጻሚዎች ናቸው የምንለው። አውቆ የተኛን ቢቀሰቅሱት አይነቃም ነውናም ይህን ትተን ወደ ተጨባጩ መጓዝ ይኖርብናል። የወያኔ አገዛዝ ይወድቃል፣ ስርዓቱም ይንኮታኮታል። በሂደቱ ግን በህዝብና በአገር ላይ የሚደርሰው ጉዳት የከፋ እንዳይሆን መጣር ያስፈልጋል። በአፍሪካ ላይ ቀኝ አገዛዝ ስርዓትና የባሪያ ፍንገላው አሰቃቂ ተግባር ያደረሰውን ጉዳትና እስከዛሬም የቆየ ጠባሳ መሆኑንም መካድ አንችልም። ሆኖም ግን ዛሬ የአፍሪካ አምባገነኖች እያደረሱ ያሉትን ጉዳትና ብዝበዛ ወደ ኋላ ወስደን ጥፋቱ የቀኝ አገዛዝ ነው ብለን ሙሉ በሙሉ ለመለጠፍ መጣር ስህተት ይሆናል። የወያኔም ጉዳይ እንደዚያው ነው። ማንነቱን አልደበቀም። ዘረኛና አገራጥፊ መሆኑን ከነገረን አመታት አልፈዋል። በእስራም አይተነዋል፣ እያየነውም ነው። ስለዚህም ወያኔ እንደዚህ ነው እንዲያ ነው ማለቱ ጉንጭ ማልፋት ሊሆን የቀረው ትንሽ ነው። ስለትግልም ወሬ እንዲሁ አሰልቺ ሆኗል። ብዙዎች ገና ከመጀመሪያው ሰላማዊ ትግል በሚል መጋረጃ ተደብቀው ምንም ትግል አለማድረግን አለመሞከርን መመሪያቸው አድርገው ቆይተዋል። ሌሎች ደግሞ ለወዳቸው አድረው ከወያኔ ጋር አብረውና ለጸረ ኢትዮጵያ ባዳንም ተቀጣሪ ሆነው ህዝብን መጉዳቱን መርጠዋል። ሁሉንም እናውቃቸዋለንና ሊያደናግሩን የሚገባ አይደለም። ይህ ቢባልም ግን ወያኔ በሰርገ ገቦቹና ቀጥረኞቹ አማካይነት ሲከፋፍለንና ዴ የሚል ደዌንም ሲያጸራጭብን ቆይቷል። አባይና ተከዜ ሲሞሉ የማግበሰብሱ የለም፣ ያውም ለባዕዳን ጥቅም። ድርጅቶችም ተመሳሳይ ጠባይ አላቸው። ብዙዎቹ ብልጭ ብለው ድርግም የሚሉትም ከዚሁ የተነሳ ነው ማለት እንችላለን። ስለ ዴሞክራሲ ይዘት ውዥንብር ሰፍኖ እንዳለው ሁሉ ስለ ድርጅትም እንዲሁ ግንዛቤያችን ያውም ከዚህ ሁሉ ዓመት በኋላ ደካማ ሆኖ ይታያል። ይህ ድክመት ደግሞ ለወያኔ አገዛዝ መበርከት አንዱ ዋና ምክንያት ሆኗል ብንል ስህተት አይደለም። ስለ ወያኔ አገዛዝ ውድመት ስናነሳ ስለ ተቃዋሚ ነን ባይ ድርጅቶች ድክመት ማንሳት የግድ ይሆናል፣ የተያያዙ ናቸውና። አንዳንዶች ይህን መረዳት ተስኗቸው ድርጅቶች ሲተቹ ተሰደቡ ብለው ይቆጣሉ፣ ይጮሃሉ። ራስን መመርመር ግን ቀዳሚና አስፈላጊም ነው። ድርጅት በድሎትና ምቾት የሚኖሩበት ሳይሆን ችግርንና መከራን እየተቀበሉ የሚታገሉበት ነው። ድርጅት የጋራ ጥረትን ቅርጽና ጥርስ የሚሰጥ እንጂ የግለሰቦችን የስልጣን ጥምና አጉል ልወደድ ባለዝና ልሆን ባይነትን የሚያስተናግድ አይደለም፣ ወይም መሆንም የለበትም። ግለሰቦች ከድርጅት በላይ ሲሆኑ ነገር ይወለዳል፣ አንጃዎች ይፈላሉ። በኢህአፓ የአንጃ ክስተት የኔ ብቻ ስልጣን ጥመኞች ያደረሱትን ጉዳት በሰፊው አይተናል። ድርጅት በጋራ መርህና ዓላማ ዙሪያ መሰባሰብን ያመለክታል፣ መሰረትም ያደርጋል። መጥፎ ጠላት ያላቸው ድርጅቶች ደግሞ ራሳቸውን ማዕከላቸውንም ጠበቅ አድርገው መታገል አለባቸው እንጂ የግለሰቦች መፈንጫና ውህደት ያጣ ስብስብ ሊሆኑ አይገባቸውም። ድርጅቶች ግባቸውን ማወቅም አለባቸው። በተለይ ማን ነው ጠላታችን፣ ማን ነው ወዳጃችን በሚገባ ሳይለዩ ሊታገሉ ቢነሱ ትግል ያሉት ወሬ ሆኖ ይቀራል። ወዳጅ ያሉትም ይበላቸዋል፣ ያጠፋቸዋል። ድርጅቶቻቸው ወይም መሪዎቻቸው ግን የትግልን ሀ ሲናገሩ ፐን በናቀ ጉራ ራሳቸውም ካሳከሩ መጨረሻቸው አያምርም። ከሁሉም በላይ ጥፋት ግን ሰፊውን ህዝብ መናቅና አዋቂ ከኛም በላይ የለ ብሎ መኩራራት ነው። ተቃዋሚ ድርጅቶች በሐቅና በተግባር ደረጃ ጸረ ወያኔ ሆነው ከተገኙና ድክመታቸውንም አስወግደው ጠንካራ ድርጅቶች ለመሆን ከቻሉ የወያኔ አገዛዝ እድሜው ያጥራል። ጀግንነት የአንድ ክልል ተወላጆች ልዩ ቅባት ወይም ተሰጥኦ አይደለም። ሳይገሉ ጎፈሬዎች በዙና ለተወሰኑት ጉራ አመቺ ሆነ። ትናንት ጦርነት እንሰራባችኋለን ያሉ ዛሬ የህዝብ ትግል መሪ ነን ሲሉ ጭብጨባው መቅለጡ ምንኛ ግራ እንደተጋባን ጠቋሚ ነው። የጠላት አመጣጡ የተለያየ ነው። የህዝብን ወኔና መሬትንም የሚቀማበት ዘዴ ሁሉ ግን በተቃዋሚዎች የሚታወቅ ነው ማለትም ያስቸግራል። ጠላታቸውን ጠንቅቀው ቢያውቁት ኑሮ ለጥቃቱ ሰለባ ባልሆኑም ነበር። ግን የድርጅቶች ድክመት በቅድሚያ ድርጅቶችን ራሳቸውን የሚያስጠይቅ ነው። ተቃዋሚ ነን ብለው ያገዛዙን የፖለቲካ መሰረታዊ ዘረኛ ሐሳብ የሚጋሩት አሉ። ሌሎች ደግሞ በግለሰቦች ተክለሰውነት ተተብትበው ተዳክመዋል። የነበሩ የህብረትና የግንባር ጥረቶች ምንም ጥቅም አልሰጡም ማለት ባይቻልም ይህ የግለሰቦች ፉክክርና የድርጅቶችም ከስም ሌላ ጡንቻ አልባነትም ችግር ሆኖ እየቆየ እንደቆየ መካድ የሚቻል አይደለም። ማንኛውም ግን ሰፍቲዮን የህብረተሰብ ክፍል ያላሳተፈ ትግል ጥንካሬ ሊኖረው እንደማይችል ገልጸ ነው። የድርጅቶች በባዕድ አገር መነጋገርና መፈራረም ከህዝብ ጋር ሊኖር የሚገባውን ግንኙነትና መተሳሰር ሊተካ አይችልም። እዚህም ነው አንድም በህዝብ ጠላት ወያኔ ላይ አክረን መነሳት ሲገባን፣ በሌላ በኩል ደግሞ ህልውናችን በሀገር ቤት እውን ሆኖ በዚያው በመስኩ መገናኘትና መተባበር ያለብን። ይህ ሁሉ ግን በወያኔ ላይ ግልጽና የተስማማ አቋም እንዲኖረን የግድ ይላል። ግማሹ ከወያኔ ጋር ዛሬም እርቅ ወሰላም እየፈለገ፣ ግማሹ ከኢትዮጵያ ጠላቶች ጸረ ወያኔ ድጋፍ ለማግኘት እየባከነ፣ ሌላው ደግሞ ስለ ትግል እያወራ ጎበዝ ዶላር አምጡ እያለ፣ ሌላው ደግሞ ወያኔን ለማውደም ደፋ ቀና እያለ፣ ይህ ሁሉ ባንድ ሊሰባሰብ የሚችልበት ሁኔታ የለም። ስምረቱ በዓላማና በተግባርም መሆን አለበት። ህዝባዊ ቆራጥ ለኢትዮጵያ ብዙ ተመክሮ አካብታለች። ባንዳዎችንም መካሃዲዎችንም ታውቃዋቸዋለች። ኢጣሊያን ወረራ ጊዜ የነበሩትን አርበኞችና ትግላቸውን በነማው ሴቱን ሳይቀር የተጠቀሰውን ልንረሳ አንችልም። አርበኛ ስንል ለባንዳ ያደረውም የተዘነጋል ነበርም። ዛሬ ታሪክ ረስተው የቀድሞዎቹን ጨቋኝ ስርዓቶች ሊያዳንቁ የሚሞክሩ ባይጠፉም ለህዝብ ብለው የታገሉትን የተሰውትን በሽብር የጠፉትን ኢትዮጵያ አትረሳቸውም። እንደ ወያኔ በለበጣና ያዞምባ ሳይሆን በሐቅና ከልቧ ታስታውሳቸዋለች። ይህን የምንለው ቅርሳችንን ታሪካችንን አንርሳ በሚል ነው። የፈረንጁን ትምህርት በትጋት ለመከታተል እንደምንጥረው ሁሉ የሀገራችንንም ታሪክ ለማወቅ መዋደቅ አለብን። ታሪኩን የረሳ ስህተቱን ይደግማል ብቻ ሳይሆን የእናቱን ገዳይ አባባ ይላልም ተብሏል። ከራሳችን ተመክሮ ብዙ መማር እንችላለን። የሙሶሎኒ ፋሽስታዊ ጦር ሲወረን ወታደሮቹን ባርካ የላከችው የካቶሊኮች ቫቲካን ቤተ ክህነት እስከዛሬ ለአይሁዶች ይቅርታ ብትልም ለኛ አጠፋሁ ይቅርታ አላለችንም። አርበኞች የሙሶሎኒን ወራሪ ጦር ሲቋቋሙም ባዕዳን በተለይም ምዕራባውያን ሲያሾፉብንና ኋላ ቀሮች ሲሉን ነበር። በዚያው መስክ ሀገር በቀል ባንዳዎች ፈልተው ለማርያ ቴሬዛ ሰግደው ስንቱን አርበኛ አስገድለዋል፣ አሰቀለዋል፣ ራሱንስ አስቆርጠዋል። ያላየነውና እንማር ካልንም መማር የማንችለውም የለም። ዛሬም ለወያኔ አገዛዝ እድሜ እየሰጡ ያሉት ዘመናዊ ባንዳዎችና ካህዲዎች ናቸው። አንዳንድ የዋህ ዜጎች አሜሪካ ከወያኔ አገዛዝ ነጻ ሲያወጣቸው ይታያቸዋል። ለምንና እንዴት? ወያኔ ለምዕራቦች ሰግዶ ስላለ ታማኝ ሎሌያቸውን የሚነኩት ሳይሆን እንደነ ሱዛን ራይስ የሚያወድሱት ናቸው። ከዚያ በላይ ግን አሜሪካኖቹም መካሪና አማካሪ የራሳችን ጠማሞች ናቸው። ተቃዋሚ ነን እያሉ ግን ባዕድ አገር ተቀምጠው አሜሪካንንም ቢሆን ወያኔን እርዱ እነገሌ ግራና አክራሪ ናቸው እነገሌ አክራሪ ብሔረተኞች ናቸው ብለው የሚመክሩትና የሚማጠኑት ኢትዮጵያውያን ለመሆናቸው ጥርጥር የለንም። በዚህ መጥቀሱን ባንፈልግም ማንነታቸውን በሚገባ የምናውቅ ነን። በያፓ ደረጃ ግራ ክንፍ ናቸው የምናዛቸው ለመፈጸም እሻይሉም ባንዲራችንን በሰልፍ አቃጥለዋል አክራሪ ብሔረተኞች ናቸው ቢሉንም ታዲያ በወያኔ ጸረ ዴሞክራሲነት ካመኑ ለምንስ ሌሎችን አይረዱም? አማራ ተብለው ያልተወገዙትንስ ከልፈፋ ባሻገር በተግባር እንዲታገሉ ለምንስ አያደርጓቸውም? ይህን የማያደርጉት መሰረታዊና ብሔራዊ ጥቅማቸውን የሚጠብቁ በመሆናቸው ነው። ይህን ጥቅማቸውን የሚጠብቅላቸው ወያኔ ነው። በሀገር ልጆች በኩል ግን የተሰነጣጠቀ ምላስ እርስ በርሱ የሚቃረን ጩኸት ማሰማቱ ወያኔን ደጋፊ ከማሳጣት አንጻር ውጤት አይኖረውም። ወደ ዋናው ነጥብ ስንመለስ ግን ከራሳችን ተመክሮ ልንማር ብንቃጣ ከዚህ በፊት ድርጅቶች ፈጸሙ የሚባሉትን ስህተቶች ላለመድገምና ደም ፈሶ የተገኘን ተመክሮና ቅርስም የራሳችን ለማድረግ በቻል ነበር። ለሰለባ የመጣ ልብስ ቢጥሉለት አይመለስ ተብሏልና ወያኔ ከወያኔነቱና ከሀገራትነቱ መቼም ከቶም የሚቀየር አለመሆኑንም መገንዘብ ይቻላል። የዘር ፖለቲካ ገኖ አለሁ አለሁ ቢልም ወያኔ የፈለገውና ያቀደው አልሆነም። እንዲያ በክፋት የተዘመተባቸው ሁሉ አሉ። ህዝብ ደግሞ ተኖ የሚጠፋ አይደለም። አማራም አለ፣ ኦሮሞም አለ፣ አፋር ሶማሌውም ጉራጌውም ሌላውም ሁሉ ኦርቶዶክሱም ሙስሊሙም አለ። ያገር ህልውና ለአደጋ ቢጋለጥም ኢትዮጵያ አለች ትኖራለች። አገዛዙንም ሆነ መጥፎ የሚመኙላትን ሁሉ ውሎ አድሮ ታቸንፋለች። ዛሬ የነገሱ የመሰላቸው ነገ መግቢያ መውጫው ይጠፋቸዋል። ፍትህም ቀኗን ታገኛለች። በቃሊቲና ሌሎች ማጎሪያዎች ያሉ ሁሉ ይወጣሉ፣ የተገደሉትም ይዘከራሉ። ዛሬ ጣዖት ነን ሐውልት ይጠረብልን ያሉ ነገ ከትቢያ ይደባለቃል መስላቸው። ይህ ነው የታሪክ ትምህርት። ኢትዮጵያ አለች ትኖራለችም፣ ግን ታገሉልኝ ባይም ናት። ዜጋ ካንቀላፋ መብቱንም አገሩንም ይቀማል። ዜጎች ለአገራቸውና ለመብታቸው መስዋዕትን ከፈሩ አገርንም ያጣሉ፣ መብታቸውንም ተቀምተው ይዋረዳሉ። ይህ እየታየ ያለና በታሪክም የታየ ሀቅ ነው። ወያኔ ኢትዮጵያን የጠላ የወሮበሎች ቡድን ነው። በውስጣቸው ኢትዮጵያዊ ራዕይ ያላቸው አሉ ማለቱ ቅዠት ነው። ከወያኔ ተለየን ያሉት እንኳ በጠባብነት ደዌ ተለክፈውና ጠበልም አልሄድ ብለው ይኸው እስከዛሬ ጸረ ኢትዮጵያ ማፈሪያዎች ሆነው አሉ። መለስ ሲሞት ቀዳዳ አገኘን ብለው ነበር፣ ግን አልሆነም። ወያኔ ወያኔነቱን አለቀቀምና አስመራ ሄጄ ልደራደር አለ እንጂ ከተቃዋሚዎች ልገናኝ ላውራ ሲል አልተደመጠም። አንዳንድ ከሃዲዎች የባዕድ አገሩን ከአገር ቤቱ የወያኔ ሲኖዶስ ሊያስታርቁ ቢሞክሩም ፕሬዝደንት ተብየውም ቦታቸውን ረስተው የባዕዱ ጳጳስ ተመልሰው ቦታቸውን ያዙ ቢሉም ወዲያውኑም በማገባኝ ገባው ብለው ወያኔንም ራሳቸውን ጋጋለጡም። ወያኔ ስልጣን ያካፍለናል ያሉት እስካሁን እንዳፈሩ አሉ። የማይመጣን ሰው ጥበቃ ነው። የሚያዋጣው አላህንም አምናለሁ አህያዬንም አስራለሁ ነው። የሀገራችን ሰዎች አንድ ሎሌ ለሁለት ጌታ አይገዛም ያሉት ትክክል ነው። ለሆድም ለሀገርም መገዛት አይቻልም። በዚህ ላይ እስከወላወልን ድረስ ወያኔ እድሜው ይረዝማል። ወያኔ የነብርን ጭራ የያዘ ነውና ሊለቅ አይችልም። ምንም ቢያባብሉትም ከማንነቱ ጋር ተቃራኒ ነውና ይፈራል። ስለዚህም ወያኔ ወያኔ ሆኖ ወደ መቃብሩ የሚሄድ መሆኑን አውቆ ምህረት የለሽ ጸረ ወያኔ ትግል ማካሄድ እንጂ ከወያኔ ጋር ለንላቀቅ ተጋብተናል ላይነቱ ለፈፋ ራስን የሚያስገምት ከመሆኑ ሌላ ለኢትዮጵያ ቅንጣትም አይጠቅማትም ራስን ማታለል ነው የወያኔ አገዛዝ ያደረሰውን ግፍና ስቃይ መዘርዘሩ ዛሬ አስፈላጊ አይደለም ወንጀሉን አላውቅ የሚል ዜጋ ህሊናው ላይ የተኛ ብቻ ነው የዛሬ ዋና ጥያቄ ወያኔን እንዴት ወደ ታሪክ ትቢያ መጣል እንችላለን የሚለው ነው ሌላው ጥያቄ ሁሉ ዋና አይደለም ይሄዳል ካልገፉት ግን መች ነቀነቃል በአይቀርም ተስፋ እጅና ጣጥፎ ለውጥን ተበቃ የሚበጅም የሚያዋጣም አይደለም ዙሪያውን ከቦ ወያሪን መግፋትም ከቦታው ያቆመዋል እንጂ አይጥለውም ሁሉም ባንድ አቅጣጫ ለመጣል ብሎ መግፋት አለበት ሌላ መፍትሄ የለም ማንኛው መጸረ ህዝብ አገዛዝ ጊዜውን ጠብቆ መክሰሙና መውደቁ የማይቀር ቢሆንም የውድቀቱን ጊዜ መጠበቅ ግን የሚመከር አይደለም ብዙ ጊዜ ሊፈጅና በሂደቱም አገርን በከባድ ሊጎዳ ይችላልና ትግል የግድ ነው ፍሬያማ ትግል ማለትም ወያኔን በትግል ሜዳ ወጥሮ ይዞና አድመቶ አሸብሮ ወደ ድል መንገድን የሚወስደን ማለት ነው ትግል ስንል ስለ ትግል ማውራት ማውሳት ማለት ሳይሆን በተጨባጭ በደም የታጀበ ትግል ማካሄድም ማለት ነው ደም አልባ መስዋዕትነት አልባ መንገድ ሊኖር ይችላል ብለው ህዝብን ያዘናጉትንና ያደናገሩትን ሁሉ ወያኔ የሃያ ዓመት ትምህርት ሰጥቶ አይሆንም ብሏቸዋል ግን ቅዠታቸው አበቃ ማለት እንዳልሆነ ዛሬም ከሚሰማው ወያኔ ጋር እንደደራደር እርቅና ድርግ ጫጫታ መረዳት እንችላለን የወያኔ አገዛዝ ተደጋግሞ እንደተነገረው በስልጣን የቆየው በራሱ ጥረት ብቻ ሳይሆን በሌሎችም ድጋፍና ተቃዋሚው ነን ባሉትም ድክመት የተነሳ መሆኑ አይካድም ከዚህ በማያያዝ መንገድ ለመጥረግ መለስተኛ ጋሪጣዎችን እናንሳ አንደኛ ድክመትን አውቆና መርምሮ ለማስወገድ መጣር የሚተበቅና የግድም ነው እንጂ የሚሸሽ አይደለም የዛለን ክንድ የፈረጠመ ጡንቻ አድርጎ ማቅረቡ ራስን ለአደጋ ማጋለጥ ነው ፈሪን የጦር መሪ ማድረጉ ምን ያህል ጉዳት ሊያመጣ እንደሚችልም ብዙዎች ያውቃሉ መካሪ ሲገኝ ደግሞ ማመስገን እንጂ ማውገዝ የሚተበቅ አይደለም ሁለተኛ በትግል ግብ ላይ ምግልጽነት ያስፈልጋል ዴሞክራሲ ለኔ ሌላው ዲያብሎስ ይውሰደው ማለትም አይቻልም በቅርቡ ለምሳሌ አንድ ግለሰብ ሲናገር በ1997 ዓመተ ምህረት ዴሞክራሲ ነበር ብሎ ተፈጥሟል ወያኔ ስልጣን ከያዘ ጀምሮ ጸረ ዴሞክራሲ እንደነበር የኢህአፓ አባላትንና መሪዎችንም ደብዛ እንዳጠፋ ወተር አረካን አርባ ጉጉን እንደወለደ እስር ቤቶችን በእስረኞች እንደሞላ እነ ፕሮፌሰር አስራትና ሌሎችንም እንዳገተ እንደገደለ ተማሪዎችንና አስተማሪዎችን እንዳሰቃየ ወዘተ ተናጋሪው ከራሱ ኑሮና እስከ 1997 ዓመተ ምህረት ከወያኔ ጋር ከነበረው ቅርበት በመነሳት ብቻ ወያኔዎች የተበላሹት ከ1997 ዓመተ ምህረት በኋላ ነው ሲል ቃጥቷል ድምጻችን ለራሳችን ለታገቱ ስረኞች አባሎች ብቻ ነው ያሉም ነበሩ ለኔ ከተመቸኝ ወያኔ ካስጠጋኝ ዴሞክራሲና መልስ ተወራራሽ ናቸው ብዬ እምላለሁ ባዮች ዛሬም አሉ። ዴሞክራሲ አለገደብ ዴሞክራሲ ለሁሉም ሳይሽራረፍ በሚለው መሰረታዊ አቋም ዙሪያ ነው የወያኔን ውድቀት እውን ለማድረግ መታገል የሚገባው። ትላንት ትግሉ ለሶሻሊዝም ነበር ብለው ሊተቹ የተነሱ ጥራዝ ነጠቆች ያልገባቸው ጉዳይ ሶሻሊዝም ሲባል ዋናው ይዘቱ ዴሞክራሲና ህዝባዊ መንግስት መሆኑን ነው። ያባ ለምሳሌ ዴሞክራሲ አለገደብ ብሎ ለህዝብ ታገለ እንጂ ዴሞክራሲ ገደብ ብሎ አልቆመም። የወያኔ ጸረ ዴሞክራሲነትም ከመስረታውና ስልጣንም ከያዘ ጀምሮ ነው እንጂ እገሌና እገሌ ሲጣሉት የመጣ አይደለም። ነጋ ጠባ ባመቻቸው አገር ቤት የሚመላለሱ ለምን ሌሎች ዜጎች አገራቸው እንዳይገቡ ታገዱ አይሉም። በመዲናይቱ ሲጨፍሩ ሲቅሙ ሲሳከሩና አቅመሄዋን ያልደረሱትን ሲያባልጉ ሲደፍሩ የባጁት ለምን ዜጎች በቃሊቲም በሌሎችም ማጎሪያዎች ተሳቃዩ ብለው የሚጠይቁ አይደሉም። መለስ ሞተ ብለው ያላዝናሉ እንጂ አንድ ማፈሪያ ትርፍራፊ ጉርሻ ብር 50 የሚሸጥበት አገር የኢኮኖሚ እድገት አሻቀበ ብለው ይዋሻሉ እንጂ ቀለበት መንገድ ተሰራ ኮንዶሚኒየም ገለመሌ ብለው የወያኔ የገደል ማሚቶ ይሆናሉ እንጂ። ሶስተኛ ስለ ትግል ስልት እንዲሁ የተሳሳተ ግንዛቤን ይዘው ግና ከእኛው ዘራ ያቆብ በበለጠ ተፈላሰፍ የሚሉን በስተዋልና ይህንንም ምንትርክ ማሳረፍ ወይም ማሳረግ ያስፈልጋል። ሰለጠንና ዘመናዊ ፖለቲካውን አወቅ የትናንቶቹ ልዩነት ብለው ደም ተፋሰሱ ሲያሳዝን አለመሰልጠን ብለው የሚያሸውሱና የስልጡን ፖለቲካ አባወራንን የሚሉ ሁሉ በየፊናቸው ትጥቅ ትግልንም ሆነ ይህንንም ያቀፈውን ለገብ ትግል ሲያወግዙና ሲሳለቁበትም ተደምጠዋል። ምን ማለታቸው ነው ሲባሉም ትግል ጊዜ ያለፈበት ነው፣ ሁሉን ሰሪ ፈጣሪ አሜሪካ የሚቃወመው ነው፣ ደም ያፋስሳል፣ በትጥቅ ትግል እድልን የሚያገኙ ኃይሎች ከሚተኳቸው አይለዩም ወዘተ በሚል በአብላጫው መልኩ ለአገዛዝ መጎንበስን በሰላማዊ ትግል ሽፋን ይሰብካሉ። ዱላ ይቅር መላ ይሻላልም ሲሉ ተደምጠዋል። ሐቁ ግን ሌላ ነው። ያለው አገዛዝ ለልመናና ሰላማዊ ትግል ለተባለው ጆሮ ካለመስጠቱ ሌላ ዛሬ ባለማችን ትጥቅ ትግል ጊዜ ያለፈበት ሳይሆን የህዝብን ቀርቶ የቡድኖችን መልእክት ማስተላለፊያና ሚዛን መስጫ ሆኖ ያለ ነው። ደቡብ ሱዳን ከሰሜኑ የተገነጠለው በሰላማዊ ትግል ነው። የበርማ ካሬን ህዝቦች ለምሳሌ መብት ይከበርላቸው የተባለው ትጥቅ ትግል በማካሄዳቸው አይደለም። የምስራቅ ኮንጎ አማጽያን ለውይይት ይቅረቡ የተባለው ትጥቅ ትግል አካሄደው ከተሞችን በመያዛቸው አይደለም። ዛሬና ትናንትስ የመካከለኛው አፍሪካ አማጽያን ለምሳሌ የሶሪያ የማሊ አማጽያን ጋር መንግስታቱ ይወያይ ይደራደሩ የሚባሉት ትጥቅ ትግል በመካሄዱ አይደለም እንዴ? በኮትዲቯር ለስልጣን የበቁት ብረት ያነሱ አማጽያን አይደሉም? ትጥቅ ትግል አላማው ተደገፈም አልተደገፈም የፖለቲካ ትግሉ መቀጠያና ማፋፋሚያ ሆኖ ለተላፋ አላሚዎቹ ውጤትን እያስገኘ ነው። ራሱ አሜሪካ ከሶማሊያና ቤይሩት የፈረጠጠው በልመና ነው። አሜሪካ አባታችን ሆይ ብለው የሚማጸኑና በሰላማዊ ሰልፍ በዋሽንግተን ለውጥ ሊያመጡ የሚጥሩ ሁሉ አሳዛኝና አላዋቂ ተብለው የሚቀሩ ናቸው። ይህም ደግሞ ወደሚቀጥለው ወሳኝ ነጥብ ይወስደናል። አራተኛ ብዙዎቻችን አሜሪካን አውገዘናል ሲያንስ ነው። በዚያው ልክ ደግሞ አሜሪካ የዲሞክራሲና የነጻነት ጮራ ብለው ምድረቡሽ ኦባማ ነጻውጫቸው ሲሆኑ የሚጠብቁ አሉ። ደጋፊም ተቃዋሚም መረዳት የሚገባቸው ግን አሜሪካ የራሷን ብሔራዊ ጥቅም ያስጠበቀች መሆኗንና ይሄን እስካገደረገች ድረስም ከአሜሪካን ጻር ትክክል መሆኗንም ነው። ዘረኝነቱን እንተውና ለጊዜው ወያኔ የአሜሪካንን ጥቅም እስካስጠበቀ ድረስ የኢትዮጵያን ህዝብ ቢበድል ሆነ ቢጨርስ አሜሪካም ሆነ ምዕራቡ ግድ የለውም። ይህንን አለማወቅ ነው ወንጀሉ። የቻይናም ተመሳሳይ ነው። ቻይና የኢትዮጵያ ሆነ የአፍሪካ ህዝቦች ወዳጅ ሳትሆን በዝባዥና ብሔራዊ ጥቅሟን ለማሟላት አመራና ጨክና የምትጥር ናት። ሁሉም ባዳን የየራሳቸውን ጥቅም አስጠባቂ ናቸውና ከብሔራዊ ጥቅማቸው አንጻር ተገቢውን እያደረጉ ናቸው። የኛ ወቀሳ የራሳቸውን ጥቅም ለማስጠበቅ ሲጥሩ የኛን መርገጣቸውና መቀጥቀጣቸው ነው። ይህ በግንዛቤያችን ከገባ አሜሪካን ሆነ ቻይና ወይም ሌላ ያገሩን ጥቅም ሲያስጠብቅ ወይኔ ወይኔያችን ያቆማል። ያኔ እነዚህን ተምቾች ማስወገድ ወይም ማረቅም ከተቻለ እንዴት ስንል ተገቢውን ምላሽ እናገኛለን። በታሪክም ዛሬም በተጨባጭ በተመክሮ የተደገፈን ምላሽ ማለትም አሜሪካ ወይም ሌሎች ከወያኔ አገዛዝ ማባራቸው ስህተትና ጎጂ መሆኑን መረዳት አለባቸው። ይህ ደግሞ በመለላና በልመና ሳይሆን በእነሱ ሊደርስ የሚችለው ጉዳት ሊገባቸው በሚችለው ቋንቋ መሆን አለበት። ቤይሩትና ሶማሊያ፣ ኢራቅ፣ አፍጋኒስታን አለያም ይቅደም ከተባለ እነ ቪየትናም ኢንዶቻይናን ማጤኑ ተገቢ ይሆናል። በልመና ሳይሆን በመራራት ትግል ባጭሩ። ከዚህ ጋር በተያያዘ አንዳንዶች ትግልና ጊዜን ስተውም የሚተቹ አሉ። የሚታገል ድርጅት እድሜው ገፋ ብለው ውድቅ ሊያደርጉም ይጥራሉ። የሚያስተዛዝብ ነው። የደቡብ አፍሪካ ANC ከተቋቋመ 100 አመቱን በጥር ወር ሲያከብር በስልጣን ከበቃ ጥቂት አመቱ ብቻ ነው። በማሌዥያ፣ ታይላንድ እና ፊሊፒንስ ተቃዋሚዎች ጫካ ከገቡ 45 አመታት አልፏቸዋል። የኮሎምቢያ FARC ቡድን ከ40 አመታት ትጥቅ ትግል በኋላ ዛሬ ለስምምነት ጉባኤ እየተጋበዘ ነው። የጅቡቲ ፍሩድ ተቃዋሚ ቡድን ዛሬም ትጥቅ ትግል እያካሄደ ነው። ይህን ሁሉ መመርመርም ማወቅም አስፈላጊ ነው። ሻዕቢያም ከግቡ ለመድረስ 30 አመት በላይ እንደፈጀበት ማስታወስ ተገቢ ነው። ዋናው ግን ግቡ አወንታዊ ሆነ ሌላ የፈጀውን ጊዜ ፈጅቶ መታገሉ ቀዳሚ ነው። ግቡ ቀና ከሆነ ውጤቱም ቀናና ወቅታዊ ይሆናል። የወያኔ አገዛዝ ፈራሽና ጠፊ ነው። ዛሬ ያለውን ተጨባጭ ሁኔታ ስናጤ ነው አገዛዙ ከላይ እስከታች መበስበሱንና መሸራረፉን መረዳት እንችላለን። ቀሪው ስራ የወያኔን ድክመት ለውድቀቱ መጠቀም ነው። ይህ ምን ማለት ነው? በጋራም ሆነ በውሱን ስብስብ ሆነ በተናጠል ጸረ ወያኔነትን ማስቀደምና ማጠናከር። ለወያኔ ሰርጎ ገቦችና ፕሮፓጋንዳ ምንም ቀዳዳ ባለመስጠት ጸንቶ መታገል። አለመከፋፈል፣ በኢትዮጵያዊነት ጸንቶ መቆም። የወያኔ ዘረኛ አገዛዝ በተቻለው መጠንና ችሎታ ዜጎችን ከፋፍሎ አገርንም ከፋፍሎና አሽመድምዶ ሊገዛ ሞክሯል። ዛሬም እየጣረ ነው። ይህ ግን አልተሳካለትም። የሙሶሎኒም ጦር ዛሬ ወያኔ ቀርቶ በተግባር ሊያውለው የሞከረውን ጥሮ ደም ቢያፈስም ውድቅ ሆኖበታል። ምክንያቱም ከህዝብ መሰረታዊ እምነትና ፍላጎት ጋር የተጻረረ በመሆኑ ነው። ያለበት ጠባቦች ቢንጫጩም ቢያጓሩም አብላጫው የኢትዮጵያ ህዝብ ባንድነቱ የሚያምንና ባንድነት መፍትሄንም የሚሻ ነው። መገንጠል የህዝብ አጀንዳ ወይም ፍላጎት አይደለም። የጠባብ ድርጅቶች መሪዎች ግን ራሳቸው የሚገዙት ህዝብና መሬት ይፈልጋሉና ግንጠላን ያቀነቅናሉ፣ ጥላቻን ያሰራጫሉ። ቀዳዳ ሲያገኙ ደግሞ ገዢ ከሆነው ኃይል ጋር ተደራድረው ፍርፋሪ ይለቃቅማሉ። ይህ እስኪሰለች ጊዜ አይተናል፣ ታዘበናል። ወያኔ ወደደም ጠላም ወደ ውድቀቱ እየተንሸራተተ ነው። ግና የጋራ ክፍፊትን ከኛ ይጠይቃል። لذيخ زر الجنان وي إهن لما ملس هل قبت انتنا يسفل قال بقل رسايهن بطلكات قوك الدول يوياني كبر دولم تدولوال لكبرو ان الزقاج يملسن بتشاسايهن يقزازون يسرعتون كبر اون لما درك بقارا ان التاقل بهراوي تكأم سنل لوياني ملسو كاللادنا طبابنو يوياني بدن بهراوي تكأم سيل هودون اسكدمونا قفابلم كلل اندن بميل وسنو اگرن جن سيقوداننا سيافرار سيقوي حايلنو يا إثيوبيان بهراوي تكأم بتملكتا ياللفوت اقزازوش هلو يمي وقاسو بيهونوم بمي وقاز درجا ياغراتشنن بهراوي تكأم كافر يادواي يوياني عرمانينا زرينيا اقزازنو إثيوبيان يمي ود ماننين يوم زيغا يويانين اقزاز دي دقفونا لود مچيم يمي تبك ايدلم إيان داندو هاگر تكمون ماستبك اللبت بعلماتشن أبزانيو منغست يميادر غو يهننو نو بترقاقامي أمريكانم هنا چاينان وزت كاقراتشن قدداي بمنساتاو غزانا اتشوال يه مكتاليا اللبات بيهونم لنيا بسيچتنا قطا منسيئي يهونو النسو يراساتشون بهراويتك ماسكدما اتشونا ماستبقا اتشونو زاري چاينا عدس تسفافينا بزباج اگر مهونو بسفيو ايطايينو يه چاينا جيجي پارتيم يه چاينا انتقم لماستبك افريقان ايه دمانا ايه بزبزة دناتشننم ايه تفانو نيا اگراتشنن يمشت بودن جيجيونو تسييموالنا لچاينا امتشتواتال اس دناكي بيهونم زاريم امريكا لتيفيا دك جاسبال بلو يميشوهو تلالا ايلواتشو جل بزو اللو أمريكا بهراوي تكمون سلم يستبق لزيخ لوليه هونون وياني إيدق فالنجي بوش تبالي أوباما نتو تقورو أمريكاوي ناتشونا ياغراتشون تكم ياسكدمالو لزينو ونجلنيانا نفسكداي هونون ملزيناوين سيعود سبن يكرموت هلونن بعدان كأمريكا اسك قرصنا چاينا لمن يراساتشون اگر بهراوي تكم اسكدماتشو بلا لنو اقصاتشو كمان نساتاتشن بفيت ياغراتشنن بهراوي تكم يشتاون يوياني اقزاز موغزنا بتقلم لما سو قد من نسات متار متاقل يقبانال هلوم بهراوي تكمون لما اسكدم من نسات اللبتنانو يوياني اقزاز قصتا ورروبا لو ملس بچال نبارم ساريتو بيوش بركاتا وياني وشناتشو زرافي وشو يملس نستنى كرب زمدوش اقراتشنن امرو يميتالوت ان سفات نقانا بركة سمعون تقامينان بلو يعلو يكاتمو يملس قوادنوش جن يتقري يبلاي النسن عاكن كاينوش كبرتي نقادي يهونوتن يملكاتوان هلو ناتشو يوياني اقزاز ايتيوبيان بهيراوي تكن بميسارر منجد يفتصماتشو ونجلوش انتلان كما دقف جمرو مقراباويان اللماس دستتنا بالنسوت ازاز مسارت سوماليان ورو زيقوتشن اسكواس چرس درس ساريتو بيانتون كلتش ادرقو ياسا يالو سوماليا بتاليم يزياد باري اقزاز ايتو بيان لفرارس كورتو يتنسان ببرنا كندون لمازال يتوسدو سارة سوماليا ارمجا يهيچن غربيت اگر لبتبتن نافرشا بدارقاتم ايتو بيان بهراويتا كمان سارقن يتاكمنجي يقودا النبرم በነበረው ተጨባጭ ሁኔታ የመለስ አገዛዝ የሶማሊያ ፖለቲካ ግን ብሔራዊ ኢትዮጵያን ጥቅም ለማስጠበቅ ሳይሆን ከመዕራቦቹ ኢትዮጵያውያንን አስጨርሶ የገንዘብም የፖለቲካ ድጋፍ ለወያኔ ለማስገኘት በመሆኑ ከብሔራዊ ጥቅማችን አንፃር ጎጂ ሆኖ ቀጥሏል። የሀገራችንን መሬት ለሱዳን አሳልፎ የሰጠው ወያኔ የሀገራችንን ለመሬት እናደን ለቻይና ለህንድና ለአረቦች የቸበቸበው ወያኔ ህፃናትን ለህገወጥ ጉዲፈቻ አቅርቦ በሚሊዮኖች ዶላሮች የከበረ ወያኔ ወጣት ሴቶች ወደ አረብ ሀገሮች ለዘመናዊ ባርነት እየሸጠ የከበረ ወያኔ ለቀሳፊው በሽታ ታማሚዎች እርዳታ የሚመጣውን ገንዘብ የመለስ ሚስት በተቆጣጣሪነት መድቦ የዘረፈ ወያኔ ስንቱን ዜጋ ያፈነና ያገተ ወያኔ ብሔራዊ ጥቅም አስጠባቂ ሳይሆን አገር አጥፊና ማፈሪያ በመሆኑ ሁሉም ዜጋ ሊነሳበትና ሊታገለው ያስፈልጋል። የወያኔ አገዛዝ መነሻው መሰረቱና ዛሬ የሚያስከትለው ፖለቲካ ጸረ ኢትዮጵያነት ነው። ለዚህም ነው ለዚህ ዘረኛ አገዛዝ ተለሳልሰው ድርድርም እርቅም እየጠየቁ ያሉት ሁሉ አወቁትም ሳቶትም የኢትዮጵያን ብሔራዊ ጥቅም እየጎዱ ያሉት። ወያኔን ማቀፍና ኢትዮጵያን መውደድ መቼም አብረው የሚጓዙና የሚቻቻሉም አይደሉም። ብሔራዊ ጥቅምን አሳልፎ ከመስጠት አንፃር ጥፋተኛው ወያኔ ብቻ እንዳልሆነ የሚታወቅ ነው። ዜጎችን ለባዕድ ሽጠው የከበሩ አሉ። የባዕዳንን ጥቅም ለማሟላት ብለው የደርጉን አገዛዝ ሚስጥር የሸጡም ብዙ ነበሩ። አንዳንዶቹ ዛሬ በአሜሪካ ቦታ ሲሰጣቸው ሌሎች ደግሞ ብዙ ቢጎዱም ብዙ ሚስጥር ያወቁ ነበሩና የተስፋ የወልደ ስላሴ አይነቶቹ ታግተው ከርመው በህመም ሞተ ተብለው ተገለዋል። ለአሜሪካ፣ ለእንግሊዝ፣ ለእስራኤል ወዘተ የስለላ መዋቅሮች ተቀጥረው የሚሰሩ በኢትዮጵያ የተወለዱና ዛሬም ኢትዮጵያዊ የሆኑ በርካታ ናቸው። እነዚህ ናቸው በተቃዋሚ ድርጅቶች ላይ አሉታዊ መረጃ እያቀረቡ ችግር ፈጣሪዎች የሆኑ። አንዳንዶቹ ደግሞ ተቃዋሚ መስለው በባዕድ ትዕዛዝ ድርጅቶችን እርስ በርስ ያጣላሉ፣ ይከፋፍላሉ። ሁሉም ግን ቅንጣትም ያገር ፍቅር የላቸውም። ለኢትዮጵያ ጥቅም ሳይሆን ለራሳቸው ሆድ የቆሙና ለባዕድም ጥቅም የተሰለፉ ናቸው። የሚታገሉትን በማጋለጥና ለጥቃት አሳልፎ በመስጠት የግል ጥቅማቸውን የሚጠብቁ ናቸው። እነዚህንም ማጋለጥና ምሮ መታገል አስፈላጊ ሆኖ ዛሬ ይገኛል። ከሀገር በላይ ማንም ምንም የለምና የኢትዮጵያን ብሔራዊ ጥቅም ማስቀደም ለሀገር ወዳድ ዜጋ ግዳጅ ነው። ያገዛዝን ሆነ የዜጋን ማንነት መፈተኛው ይህ ነው። የማንን ጥቅም ያስቀድማል? የሀገርን ወይስ የባዕድን? የሆዱን ወይስ የኢትዮጵያን? ለዚህ የሚሰጠው መልስ ማንና ምን እንደሆነ በግልጽ ያሳያል። ዛሬ የይስሙላ ጠቅላይ ሚኒስትር የተባለው ወንጀለኛና ዘረኛ መሰሎቹን የሲዳማን ህዝብ ፈሽተው አማራ በሚል ሽዎችን አፈናቅለው ባለበት ጸረ ኢትዮጵያ ቢባሉ ተገቢ ነው። የጋምቤላን ሽዎች ያስገደሉ እነመለስ፣ አባይ ጸሐየ፣ ባርናባስ ወዘተም ጸረ ኢትዮጵያ ጸረ ህዝብ ናቸው። በዚህ መስክም እነ ስብሐት ነጋ፣ በረከት ስምዖንና ሌሎችም ተጠያቂ ናቸው። በአባይ ወንዝ ጥያቄ ስንቴ ለግብጽ አሳልፈው እንደሰጡን ዛሬ ትልቅ ግድብ ልንሰራ ነው በሚለው የዝርፊያ አቅዳቸው ሊሸፈን ወይም ሊሰረዝ የሚችል አይደለም። በየጊዜው ከሃዲዎችና አገርን የሚሸጡ ባንዶች ብቅ ብለዋል። በጣሊያን ወረራ ጊዜ በማሪያ ቴሬዛ የተገዙና አርበኞችን ያጋለጡና ያስገደሉ ባንዶች ነበሩ። በደርግ ጊዜም በህዝብ ላይ ሽብር የፈጸሙ አርመኒዎች ለአሜሪካ፣ ሩሲያ፣ እስራኤልና እንግሊዝ ተገዝተው አገርን ያስጠቁ ዘመናዊ ባንዳዎችም ጥቂት አልነበሩም። ወያኔ ግን በአገዛዝና በቡድን ደረጃም ጸረ ኢትዮጵያነት በመሆኑ መለያው ኢትዮጵያን ባለው አቅም ሁሉ አስጠቅቷል፣ ዛሬም እያስጠቃ ነው። የኢትዮጵያን ብሔራዊ ጥቅም ለዘረኝነቱ፣ ለሆዱና ለባዕዳን የሸጠ ቡድን ነው። ባመረረና ምህረት አልባ በሆነ ህዝባዊ ትግል መወገድ ያለበትም በዚህ የተነሳ ነው።